ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 25 2015 ዓ.ም ዝግጅታችን ጀመረ። የሰላም ስምምነቱ ትግበራ ሂደት ግልጽ መሆን እንዳለበት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ ተናገሩ።
የብልጽግናና የህወሀት እንዳይሆን አካታች ይሁን አካቱን ብለን ነበረ፣ እድሉን አልተሰጠንም ነበር። ከዛ በኋላ አሁንም ቢሆን ያው ግልጸኝነቱ ኤክስትሪምሊ ይጎላል።
የዚህንና የሌሎች በርከት ያሉ ቅንብሮችን ዝርዝር ዘገባ በምሽቱ ዝግጅታችን ይዘንላችኋል። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋው፣ የዌብና ማህበራዊ ገጽ ፕሮዲውሰራችን አባየው ገበያው ናት። እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን የምሽቱን ዋና ዋና የዓለም ዜናዎችን እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። በደቡብ ምስራቅ ናይጄሪያ በመኪና አጀብ ላይ በተፈጸመ የቦምብ ጥቃት አራት የጸጥታ ጥበቃ አባላት መገደላቸውን ባለስልጣናት አስታወቁ። አንድ የቀድሞ መንግስት ባለስልጣንን ኢላማ አድርጎ የነበረ ጥቃት ነው ተብሏል። ከአሶሺየትድ ፕሬስ የደረሰንን አጭር ዘገባ እንግዱ ወልዴ ያቀርበዋል።
ኢሞ ስቴት በተባለችው የናይጄሪያ ክፍል የቀድሞ የአካባቢው ገዢ የነበሩትን ኢኬዲ ኦሃኪም ይዞ በነበረው የመኪና አጀብ ላይ በተወረወረ ቦምብ ሶስት ፖሊሶችና አንድ የፓራሚሊተሪ አባል መገደላቸውን የፖሊስ ኮሚሽነር ሞሐመድ ባርዴ አስታውቀዋል።
ኦሃኪም ላይ የደፈጣ ጥቃት ተፈጽሞባቸዋል፣ ግን በዘዴ አምልጠዋል። በሌላ መኪና የነበሩ አራቱ የጸጥታ አስከባሪዎች ተገድለዋል። ጥቃቱ በግጭት በታመሰው የደቡብ ምስራቅ ናይጄሪያ ክፍል መንግስት ሰላም ለማስፈን በሚያደርገው ጥረት ላይ እንቅፋት ይሆናል።
በደቡብ ምስራቅ ናይጄሪያ ክፍል ባለፉት ዓመታት ሁከት እየጨመረ መጥተዋል። ይህም በአብዛኛው ተገንጥለው ነጻ አገር ለመመስረት የሚጥሩ ቡድኖች በሚያደርሱት ጥቃት ምክንያት ነው ተብሏል። ተገንጣዮች የተባሉትና ራሳቸውን የቢያፍራ ነባር ህዝቦች ብለው የሚጠሩት ቡድኖች ህዝበ ውሳኔ ሊደረግ በሚጠየቅበት በዚህ ወቅት ጥቃታቸውን የጨመሩ መምጣታቸውን የአሶሲየትድ ፕሬስ ዘገባ አመልክቷል። ጥቃቶቹ በአብዛኛው በደቡብ ምስራቅ የአገሪቱ ክፍል ባለሥልጣናትንና ጸጥታ ጠባቂዎችን ኢላማ ያደረጉ መሆኑን የግጭት ተንታኞች ይናገራሉ። ጥቃት ፈጻሚዎቹን ለመያዝ አሰሳ መጀመሩን ባለሥልጣናት ጠቁመዋል። በአገሪቱ በሚቀጥለው ወር በሚደረገው ምርጫ ምክንያት የጸጥታ ሁኔታው ይበልጥ እንዳይበላሽ የአካባቢው ነዋሪዎች ይሰጋሉ። ባለፈው መስከረም አናምብራ በተባለ ግዛት በአንድ የፓርላማ አባል ላይ በተፈጸመ የደፈጣ ጥቃት አራት ፖሊሶች ተገድለዋል። ከዛ ጥቃት በኋላ የአገሪቱ ፕሬዚደንት ሙሐመዱ ቡሃሪ በሁከት የታመሰው አካባቢ ጉዳይ እጅግ እንዳሳሰባቸው ተናግረው ነበር።
ወደ ሴኔጋል ስናቀና በሴኔጋል ፓርላማ ውስጥ በተፈጠረ ረብሻ ነፍሰ ጡር በሆኑ የገዢው ፓርቲ ተወካይ ላይ ድብደባ ያደረሱ ሁለት የተቃዋሚ ፓርቲ አባላት መታሰራቸው ተሰማ። የሴኔጋል ፍርድ ቤት ሁለቱን የፓርላማ አባላት በስድስት ወር እስራት እንዲቀጡ ውሳኔ ሰጥቷል። በታህሳስ መጀመሪያ በተካሄደው የፓርላማው ጉባኤ ላይ በቴሌቪዥን በታየ ሁከት የተቃዋሚ ፓርቲ አባሉ ማሳት ሳምብ የገዢው ቤኖ ቦክ ያካር ፓርቲ ተወካዩን ኤሚ ኢንዳይን በጥፊ ሲመቷቸውና እሳቸውም ወንበር አንስተው ሲወረውሩባቸው ታይቷል። ከዚያም ሌሎች የምክር ቤት አባላት ገፍትረው ከጣሏቸው በኋላ ሆዳቸው ላይ በእርግጫ መጥተዋቸዋል። ጥቃቱን ያደረሱባቸው ሁለቱ የምክር ቤቱ አባላት $8,200 ካሳ እንዲከፍሏቸው ዳኛው አዘዋል። በሊቢያ በአንድ ወቅት የእስላማዊ መንግስት ቡድን ጠንካራ ይዞታ በነበረችው ማዕከላዊዋ የጠረፍ ከተማ ሲርት በጅምላ መቃብር የተቀበሩ 18 አስከሬኖች መገኘታቸውን የሀገሪቱ ባለስልጣናት አስታወቁ። ደብዛቸው የጠፉ ሰዎች ጉዳይ ባለስልጣን በተባለው የመንግስቱ መስሪያ ቤት እሁድ ዕለት ባወጣው መግለጫ የጅምላ መቃብሩ ተቆፍሮ አጽሞቹን ማንነታቸውን በምርመራ ለማጣራት በከተማዋ ወደሚገኝ ሆስፒታል ወስደናል ብሏል። የቀድሞ የሊቢያ አምባገነን መሪ የሙአመር ጋዳፊ የትውልድ ከተማ የሆነችውን ስርትን የእስላማዊ መንግስት ቡድን ታጣቂዎች እንደ አውሮፓውያን አቆጣጠር ከ2015 እስከ 2016 ተቆጣጥረዋት እንደነበረ ይታወሳል። በቅርብ ጊዜያት ሊቢያ ውስጥ በርካታ የጅምላ መቃብሮች መገኘታቸው ተመልክቷል። ሩሲያ የድሮን ጥቃቷን አባብሳለች ሲሉ የዩክሬን ፕሬዝደንት አስጠነቀቁ። የሩሲያ ኃይሎች ትናንት ሌሊቱን በተለያዩ የዩክሬን አካባቢዎች ላይ የአየር ጥቃት ማድረሳቸው ተሰምቷል። ሩሲያ በኢራን የተሰሩ ድሮኖችን በይበልጥ እየተጠቀመች ነው ሲሉ የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ አስጠንቅቀዋል። የሩሲያ ሚሳይሎችና መድፎች በኋለኛው ጥቃት የምስራቅ ዶኔትስክ እና ካርኪቭ አካባቢዎችን መደብደባቸውን የዩክሬን ባለስልጣናት አስታውቀዋል። ዜሌንስኪ በትናንት ማታ ንግግራቸው ሩሲያ በቅርብ ወራት እየተጠቀመችባቸው ባሉት ኢራን ሰራሽ ሚሳይሎች በዩክሬን ዙሪያ ለረጅም ጊዜ ማጥቃቷን ለመቀጠል ስለማቀዷ መረጃ አግኝተናል ብለዋል። በሌላ በኩል ትናንት ሰኞ ሩሲያ ባወጣችው መግለጫ በያዘችው በምስራቅ ዶኔስክ ግዛት ማኪቫ ከተማ ካምፕ ውስጥ የነበሩ 63 ወታደሮቿ በዩክሬን የሚሳይል ጥቃት እንደተገደሉባት ተናግራለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ አገልግሎት ነው። ቻይና በርካታ ሀገሮች ቻይናውያን ተጓዦች ላይ ያስቀመጡት የኮቪድ-19 ምርመራ ሳይንሳዊ መሰረት የለውም ስትል ዛሬ ማክሰኞ ባወጣችው መግለጫ ተቃውሞዋን አሰምታለች። በቪኦኤ የዜና ክፍል የተጠናቀረውን አጭር ዘገባ ደረጀ ደስታ ያቀርበዋል።
የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ባለፈው ሳምንት ባወጣው መመሪያ ከቻይና የሚመጡ ተጓዦች ከኮቪድ-19 ነፃ መሆናቸውን ማረጋገጫ ማሳየት አለባቸው ብለዋል። ፈረንሳይ፣ ብሪታንያ፣ ካናዳ፣ ደቡብ ኮሪያ፣ ስፔን እና ካታር ቻይናውያን ተመሳሳይ ማረጋገጫ እንዲያቀርቡ ጠይቀዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ ለሪፖርተሮች በሰጡት መግለጫ በውሳኔዎቹ መሰረት የአጸፋ እርምጃዎች እንደሚወሰዱ ተናግረዋል።
ቻይናን ኢላማ በማድረግ በአንዳንድ ሀገሮች የወጣው የመግቢያ ገደብ ሳይንሳዊ መሰረት የሌለው ሲሆን አንዳንዶቹ እርምጃዎች ጨርሶ ተቀባይነት የሌላቸው ናቸው። የኮቪድ-19 ውሳኔዎች ተገን በማድረግ ለፖለቲካ ዓላማ በሚያውሉት ላይ በውሳኔዎቹ መሰረት የአጸፋ እርምጃ መውሰዳችንን እንቀጥላለን።
በቻይና ለኮቪድ-19 ቫይረስ የተጋለጡ ሰዎች ቁጥር እየበዛ ሲሆን ሌሎች መንግስታት ቻይናን ስለ ተጋላጮች መረጃ ግልጽነት ይጎድላታል ሲሉ ይከሳሉ። የአውሮፓ ህብረት ባለስልጣናት በሚቀጥለው ረቡዕ የቻይና የኮቪድ-19 ፖሊሲን በሚመለከት ሊኖራቸው ስለሚገባ የተቀናጀ አቋም ለመምከር ይገናኛሉ ተብሎ ይጠበቃል።
በእስራኤል በአዲሱ ቀኝ አክራሪው የጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግስት የካቢኔ ሚኒስትር የሆኑ አክራሪ ብሔርተኛ ዛሬ ለመጀመሪያ ጊዜ በተደጋጋሚ ግጭት የሚከሰትበትን የኢየሩሳሌም ቅዱስ ስፍራ መጎብኘታቸው ተነገረ። የሚኒስትሩን ጉብኝት ፍልስጤማውያን ጠብ ፈላጊነት ብለውታል። ኤታማር ቤን ጊቨር ዛሬ ማክሰኞ ብዛት ባላቸው ፖሊሶች ታጅበው በአይሁድ ዘንድ ቴምፕል ማውንት ቤተ መቅደስ፣ በሙስሊሞች ዘንድ ደግሞ የአልአክሳ መስጂድ ግቢ ተብሎ የሚጠራውን ስፍራ ጎብኝተዋል። በተያያዘ ዜና ዛሬ ቀደም ብሎ በዌስት ባንኳ ቤተልሔም ከተማ አቅራቢያ አንድ የ15 ዓመት ወጣት በእስራኤል ወታደሮች ተተኩሶበት ተገድሏል። የእስራኤል የጦር ኃይል በጉዳዩ ላይ የሰጠው አስተያየት የለም። ዩናይትድ ስቴትስ ከደቡብ ኮሪያ ጋር በአጣዳፊ ሁኔታዎች ምላሾቻችንና ሌሎቹን የመከላከያ ትብብሮቻችንን ማስፋፋትን በሚመለከት ከመወያየት ውጪ ከሶል ጋር የጋራ የኒውክሌር ልምምድ ለማድረግ እቅድ የላትም ሲሉ አንድ ከፍተኛ የአስተዳደሩ ባለስልጣን ተናገሩ። ዩናይትድ ስቴትስ ይህንን ያስታወቀችው የደቡብ ኮሪያ ፕሬዚደንት በትናንት ቃለ መጠይቃቸው የተናገሩትን ተከትሎ ነው። በኢራን ጸረ መንግስት ተቃውሞ ከአራት ወራት በፊት ከተቀሰቀሰ ወዲህ 516 ተቃዋሚ ሰልፈኞች መገደላቸውን መቀመጫው ዩናይትድ ስቴትስ የሆነ የሰብአዊ መብት ተቆጣጣሪ ቡድን ተናገረ። በእንግሊዝኛ የአህጽሮት መጠሪያው ሂራና የተባለው የሰብአዊ መብት ተሟጋቾች የዜና አገልግሎት ትናንት ሰኞ ባወጣው መግለጫ ከተገደሉት መካከል ሰባዎቹ ልጆች ናቸው ብሏል። በመጨረሻም ለታላቁ ብራዚላዊው የእግር ኳስ ንጉስ ለፔሌ ዛሬ በትውልድ ከተማው በሳንቶስ ጸሎተ ፍትሐት ተካሂዷል። ከትናንት ጀምሮ ሐዘንተኞች ለሳንቶስ ክለብ በተጫወተበት ሳምፖሎ ከተማ አቅራቢያ በሚገኘው ቪላ ቤልሚሮ ስቴዲየም ለስንብት በተቀመጠው የፔሌ አስከሬን አጠገብ በማለፍ አክብሮታቸውንና ፍቅራቸውን በመግለጽ ተሰናብተውታል። ፔሌ በካንሰር ህመም ምክንያት በተወለደ በ82 ዓመቱ ያረፈው ባለፈው ሳምንት ሐሙስ ሲሆን የጸሎተ ፍትሐትና ሽኝት ስነ ስርዓቱ ከተከናወነ በኋላ አስከሬኑ በትውልድ ከተማው በሳንቶስ ጎዳናዎች ተጉዞ ቀብሩ በዛሬው ዕለት እንደሚፈጸም ተገልጿል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ታህሳስ 25/2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ አብይ ርዕስ ዘገባችን እንወስዳችሁ። በቀዳሚ አብይ ርዕስ ዘገባችን የሰላም ስምምነት አተገባበር ሂደቱን የተመለከተ ዘገባ እናስደምጣችኋለን። የሰላም ስምምነቱ አተገባበር ሂደት ይበልጥ ግልጽ መሆን እንዳለበት የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ አሳሰቡ። የስምምነቱን የትግበራ ጅማሮ ያደነቁት ዶክተር ራሄል ነገር ግን ሰላሙ ዘላቂ እንዲሆን ትግበራው አካታችና ግልጽ በሆነ መንገድ መካሄድ ይኖርበታል ብለዋል። የመተማመን እጦት ለሰላም ስምምነቱ ትግበራ እንቅፋት ሆኖ መቆየቱን የሁለቱም አካላት መግለጻቸው ይታወሳል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ዛሬ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ማንነቱን በግልጽ ባይጠቅሱም ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለምን ይመስላል ብለዋል። የኤርትራ ኃይሎች ካለፈው አርብ ጀምሮ ከትግራይ ክልል አንዳንድ አካባቢዎች ለቀው እየወጡ መሆናቸውን ሮይተርስ የአይን እማኝ ናቸው ያላቸውን ጠቅሶ መዘገቡ ይታወሳል። ኬኔዲ አባተ እነዚህን መረጃዎች አካቶ ዘገባ ያስደምጠናል።
ከሁለት ወራት በፊት በደቡብ አፍሪካ ፕሪቶሪያ የተደረሰው የሰላም ስምምነት ወደ ትግበራ ምዕራፍ ተሸጋግሮ በሁለቱም አካላት የተለያዩ የስምምነቱ ነጥቦች በመተግበር ላይ መሆናቸው ይታወቃል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪና የኢትዮጵያ ተደራዳሪ ቡድን አባል አምባሳደር ሬድዋን ሁሴን የሰላም ስምምነቱን የትግበራ ሂደት በተመለከተ ሰሞኑን ለፖለቲካ ፓርቲዎች ማብራሪያ ሰጥተዋል። ማብራሪያው አጥጋቢ እንዳልሆነ የገለጹት የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊና የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ምክትል ፕሬዝደንት ዶክተር ራሄል ባፌ የሰላም ስምምነቱ አተገባበርም ግልጽነት ይጎድለዋል ይላሉ።
አተገባበሩ ትንሽ ዲሌይ ቢኖርም ኦን ፕሮሰስ እንደሆነና እነዚህ አደራዳሪዎች ኦባሳንጆም የሚመጡበት ፕሮሰስ ነበረ፣ እነሱም ቶሎ ያለ መምጣት ነገርም ለማዘግየቱ እንዳንድ ምክንያት እንደሆነ፣ ግን ሁለቱም ሳይድ ላይ ፈቃደኝነት እንዳለ በቲፒኤልኤፍ በኩልም ወደ መጋዜ ናቸው አትሊስት ወደ ስቶር እየተሰበሰበ እንደሆነ ነው የተነጋገርነው። አምባሳደር ረድዋን ያነሳው ግን ያው ታንጀብል የሆነ ነገር እንደው አሳማኝ ነገር ብዙም የታየበት አልነበረም። ንግግሩ አሰምሽኖች ናቸው በእኔ እይታ ማለት። እኛ ግን እንደ ጋራ ምክር ቤት ኮሚቴው ውስጥ መካተት ሁሉ ፈልገን ጠይቀን ነበረ። ኢንክሉሲቭ ኢሹ እንዲኖር እንደገና የብልጽግናና የህወሀት እንዳይሆን አካታች ይሁን አካቱን ብለን ነበረ። እድሉን አልተሰጠንም ነበር። ከዛ በኋላ አሁንም ቢሆን ያው ግልጸኝነቱ ኤክስትሪምሊ ይጎላል። እንደገና ባለው ትረንድ ደግሞ ነገሮች ከተፈጸሙም በኋላ እውነት አይወጣም። ላይክ አሁን መንግስት ጅቡቲ ላይ ኢንፎርማል ንግግሮች ነበሩ፣ ቲሸርት ላይ ነበረ። ያ ሁሉ እየተካካዱ ቆይተው ነበር። ፋይናሊ በህወሀት ሳይድም እስከሚወጣ እንደገና አምባሳደር ረድዋንም እስካረጋገጡ ሰዓት ድረስ መሄድ ይኖርበታል። በጣም ግልጽ መሆን አለበት።
በትግራይ ክልል የተለያዩ አገልግሎቶችን ወደ ነበሩበት ለመመለስ የተጀመረውን ሂደት ያደነቁት ዶክተር ራሄል ይህ ተግባር ተጠናክሮ መቀጠል እንዳለበትም ገልጸዋል።
ሰዎች የራሳቸውን ያስቀመጡትን ገንዘብ መጠቀም መቻል አለባቸው። ቤዚክ ውሃ፣ መብራት፣ ስልክ፣ እነዚህ ቤዚክ ሰርቪሶች በሙሉ ኢንፍራስትራክቸሮቹ የህዝብ እኮ የግብር ገንዘብ ውጤት ናቸው እና አትሊስት ህዝቡ የራሱን ገንዘብ መጠቀም መቻል አለበት። ሰርቪሱንም ደግሞ ይገባዋል እንደ ዜጋ እና ያ ጥሩ ነው። አሁን ጅማረው ግን ስቲል ፈጥኖ መሄድ አለበት ከዚህም በላይ ብዬ ነው ማምነው።
ለሰላም ስምምነቱ ትግበራ እንቅፋት ሆኖ የቆየው እምነት ማጣት ነበር ሲሉ ከዚህ ቀደም በትዊተራቸው የገለጹት አምባሳደር ሬድዋን ሁሴን ይህንን እንደገና ለማቀጣጠል ደፍረን ተነስተናል ማለታቸውም የሚታወስ ነው። የፌዴራል መንግስቱ ልዑካን በቅርቡ ታህሳስ 17 መቀሌ ባመሩበት ወቅት የተቀበሏቸው የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው ከልዑካን ቡድኑ አባላት ውስጥ አንዳቸውም ጠባቂዎቻቸውን ይዘው አለመምጣታቸው ትግራይ ለሰላም ስምምነቱ ባላት ቁርጠኝነት ላይ ያላቸውን እምነት የሚያሳይ ነው ሲሉ በትዊተር ገጻቸው ጽፈዋል። የሰላም ስምምነቱን በተመለከተ የፌዴራል መንግስት ከፍተኛ ባለስልጣናት ታህሳስ 16 2015 ዓ.ም ባደረጉት ውይይት የስምምነቱ አተገባበር መዘግየቱን እንደገመገሙ መገለጹን ተከትሎ በማግስቱ የፌዴራሉ መንግስት ልዑካን በመቀሌ ጉብኝት ካደረጉ በኋላ በሰላም ስምምነቱ ትግበራ ላይ ፈጣን ለውጦች እየታዩ መሆኑ ይታወቃል። ይህም ከተለያዩ የአገር ውስጥና የውጭ አካላት አድናቆት እየተቸረው ነው። የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊና የኢሶዴፓ ምክትል ፕሬዝደንት ዶክተር ራሄል ባፌ በሰጡን አስተያየት ግን የሰላም ስምምነቱ ዘላቂ እንዲሆን ከተፈለገ ሂደቱ አካታች በሆነ መንገድ ሊቀጥል ይገባል ብለዋል።
በዋናነት ይሄ የህዝብ ጉዳይም ስለሆነ በሁለቱም ሳይድ አሁን በመንግስት በኩል በኢትዮጵያም ሳይድ ያለው ስቴክሆልደርስ በግልጽ የሚያውቁት ጉዳይ መሆን አለበት። አሁን ጊዜያዊ ሰላሙን የነሱ የሁለቱ መነጋገር ሊያመጣ ይችላል፣ ግን ዘላቂ ሰላሙ ላይ ሁሉም ኢንክሉድድ መሆን አለበት። ኢንክሉሲቭ ሰላም ነው መፈጠር ያለበት እና በዛ አግባብ በሁለቱም ሳይድ ሊሰሩ ይገባል። ዘላቂ እንደሆን እኮ ይሄ የህዝብ ሹ ነው። ላይክ አሁን እየሄደ ያለው የብልጽግናና ህወሓት የኢህአደግ ሁለት ፍንካች ሹ በምን ተስማምተን እንሄድ እያሉ የሚሄዱበት አይነት ሁሉ እኮ እየመሰለ ይሄዳል። ግን ንግግሩ ያለው በመንግስትና በህወሓት መካከል ነው። መንግስታዊ ዲሲሽን እስከሆነ ድረስ አካታች መሆን አለበት። መንግስት እኮ የተፎካካሪ ፓርቲም የመንግስት ጠቅላላ የህዝቡ የትግራይም የአማራው የአፋሩ ሌላውም ብሄር ብሄረሰቦችን ክልሎችን ሁሉ ያካተተ ነው። ብልጽግና ሲሆን ስፔሲፊክ መስመር አለው የፓርቲ ግን እንደዛ የሚያስመስል ነገር አለው እና በጣም ግልጸኝነትን ይጠይቃል፣ አካታችነትን ይጠይቃል ለዘላቂ መፍትሄ።
ይህ በእንዲህ እንዳለ የህወሓት ቃል አቀባይና የትግራይ ክልል ተደራዳሪ ቡድን አባል አቶ ጌታቸው ረዳ ዛሬ በትዊተር ገጻቸው ባስተላለፉት መልእክት ትክክለኛ አእምሮ ያላቸው ወይም በጤናማ መልኩ የሚያስቡ ሰዎች ሰላምን የማስከበርን አስፈላጊነት፣ ተፈናቃዮችን ወደ ቤታቸው የመመለስ፣ በሰላም መንገድ ላይ የቆሙትን አጥፊዎች ድርጊታቸውን እንዲያቆሙ ማድረግን ለመቀበል አይቸገሩም ብለዋል። አቶ ጌታቸው ማንነቱን በግልጽ ባይጠቅሱም ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለም ምን ይመስላል ሲሉም አክለዋል። የኤርትራ ኃይሎች በትግራይ ክልል መኖር ለሰላም ስምምነቱ ትግበራ እንቅፋት በመሆን ላይ እንደሚገኝ የህወሓት አመራሮች በተደጋጋሚ ሲገልጹ መቆየታቸው ይታወሳል። ይሁን እንጂ ካለፈው አርብ ጀምሮ የኤርትራ ኃይሎች ከትግራይ ክልል አክሱምና ሽሬ ከተሞች ለቀው በመውጣት ላይ መሆናቸውን እማኞችን ጠቅሶ ሮይተርስ መዘገቡ ይታወሳል። የኤርትራ ጦር ሙሉ በሙሉ መቼ እንደሚወጣ ግን ግልጽ አይደለም ሲልም ዘገባው አክሏል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ምዕራብ ወደ መሆኒ ነው የምናልፈው። ወደ መሆኒ የሚገኙ ተፈናቃዮች ችግር ላይ መሆናቸውን ገለጹ። በድጋሚ ይቅርታ እንጠይቃለን። ወደሚቀጥለው ዘገባ ለማለፍ ስል ነው ትንሽ የተደናገርኩት። ወደ ሁለተኛው አጋማሽ ወደ መጽሔት ዝግጅት ወደ ያዝነው ዘገባ ነው የምናልፈው። መሆኒ የሚገኙ ተፈናቃዮች ችግር ላይ መሆናቸውን ገለጹ። ነሐሴ 2014 ዓመተ ምህረት እንደ አዲስ በተቀሰቀሰው ውጊያ ምክንያት ከአላማጣ ከተማ ተፈናቅለው መሆኒ ከተማ የሚገኙ ተፈናቃዮች የተደረገላቸው ድጋፍ ባለመኖሩ ለችግር መጋለጣቸውን ገለጹ። የክልሉ አደጋ ስጋት ስራ አመራር ኮሚሽን በበኩሉ ለአዲስ ተፈናቃዮች እገዛ ለማድረግ የዓለም አቀፍ ተቋማትን ምላሽ እየተጠባበቀ መሆኑን ገልጿል። ሙልጌታ ጽባህ ነው ዘገባውን ያደረሰን።
በትግራይ ክልል ደቡባዊ ዞን መሆኒ ከተማ ካላማጣ ከተማ ተፈናቅለው በተፈናቃዮች ማዕከል ውስጥ ተጠልለው ያገኙዋቸው ወይዘሮ መድህን ካሳይ የተባሉ ለተፈናቃዮች የተደረገ የምግብ እርዳታ ባለመኖሩ ችግር ውስጥ ነን የምንገኘው ብለዋል።
ጋ ልጆቼ ጋም ደስተኛ ባለቤቴ የሚዬ ቁጭ እያለሁ ምንም እዚህ ጋር ያገኘሁት ነገር የለኝም። ሕክምናም የለም፣ ራብም አለን፣ ምንጣፍ የለም፣ መኝታ የለም፣ ልብስም የለን፣ የምንለው ሰው ጨርቅም የለንም፣ የጸዳ ውሃ የለንም፣ የጸዳ መኝታ የለንም። ብሽተኛ አለ፣ ልጆች ያዙ አሉ፣ እርጉዞች አሉን፣ አሁን የደረሱ አሉ። ያው ወድቀናልና መንግስታችን አንድ ፍትህ ቢያደርግልን የምንለው ነው።
ጎይቶም ሰለሞን የተባለ ሌላ ተፈናቃይ በበኩሉም ለአንድ ወር ከሁለት ሳምንት ባላማጣ ታስሮ እንደነበር ገልጾ
312 ሰዎች ታስረን ነበረ። ከዛ እስከ በር ተክላይ ሸኙ። እስከ በር ተክላይ ሸኝተው ከበር ተክላይ ነው ወደዚህ የመጣነኛ ማለት ነው።
ምን ብለው ነው እስከ በር ተክላይ ሸኙ?
ትግሬ በመሆናችሁ ወደ ትግራይ መሄድ አለባቸው የሚል እንትን ያመጡብን ሀሳብ ትግሬ ናቸው። ይሄ ደግሞ የእናንተን አይመለከትም ተብለን የተፈናቀል ነው። እስካሁንም ድረስ እሱ አልቆመም። ይሄ ነገር እስካሁንም ድረስ አለ። እየታሰሩ ናቸው በየቀኑ። ምንም አይነት ነገር አገዜ አልተደረገልን። ምንም አይነት ነገር እስካሁን ያየን አካል የለም። ዝም ብለን ትምህርት ቤት ውስጥ ያለ ነው። ምንም ምንጣፍ የለንም። ምንም አይነት ነገር የለንም። በጣም የከፋ ኑሮ ነው እየኖር ነው ያለ ነው።
ወይዘሮ ለተስዩም ፈንታ የተባሉ በበኩላቸው ወደ ቀያቸው ለመመለስ እንደሚናፍቁ ገልጸዋል።
ኑሮ በጣም ከባድ ነው። ያው በየበረንዳ እየወደቅ በሽተኛ ከኛ የባሱ ከቤት ይደሩ እያልነ ከትምህርት ቤት እኛ ግን ትንሽ ጤና ያለን ስላለን እያልነ ከበረንዳ ነው የምናድር ያለ ነው። እያለቀስንም እየተያየነን እናድራለን። ሰላም ነው ተብሎ ትሄዳላችሁ ተባልን። ምንም አይነት ግን ያ ተስፋ እስካሁን ድረስ ያየንበት ነገር የለም። ያው ሰላም ነው ይባላል። እርግጥ ከዛ ተኩስና ከዛ ጦርነት ከሞት ላይ ትንሽ ታግሰናል ከጭንቀት ከራብና ከስደት ከመሄድ ሀገራችን ላይ ግን እንጃ ተስፋ ቆርጠናል። እኛ ሀገራችን ተመልሰን ስራችን እንሰራ ነው የምንፈልገው። የነበርንበት ሰላም ነው የምንፈልገው።
ካላማጣ ከተማ ተፈናቅለው በመሆኒ የተፈናቃዮች ማዕከል የተመዘገቡ ከ17,000 በላይ ሰዎች እንዳሉ ከአስተባባሪዎች የተገኘ መረጃ ያሳያል። ከራያ አላማጣ ወረዳ ደግሞ ከ6,000 በላይ ተፈናቃዮች በመሆኒ ከተማ ውስጥ እንዳሉ ተገልጿል። ከራያ አላማጣ ወረዳ ቶኦ ከሚባል ቀበሌ የተፈናቀሉ ወይዘሮ ምህረት ታደሰ የተባሉ በበኩላቸው
ምግብ የሚባልም የለንም፣ ከቤተሰብም እዛ እየለመነ እዛም ወጥተን ወደ ከተማ ገብተን እየለመነ መጥተንም ዝምተኛበት እንትንም ኬንዳም በጣም አስቸጋሪ ነው ያለ ነው። ካሁን የደረሰን ነገር ምንም ነገር የለም። እህል የሚባልም አይተነውም ሰንተነውም አናውቅም። ሲባል እንሰማለን ግን ምን መቼ።
ስንት ጊዜያቸው ነው እዚህ ተፈናቃዮች?
3 ወራችን ይዘናል። 2 ወር አልፎ 3ኛ ወራችን ይዘናል። ግን ያገኘንበት ነገር ምንም ነገር የለም። አገዝ የሚባል ምንም አላገኘንም። ለምን አገዛ ያስፈልገንም? እኛ ወገን አይደለንም? እኛ ለምን ምን አረግነ እና አገዝ ያስፈልገናል። ሩድን ነው የምንለው። ምንም በቃ እዚህ ልጆች ይዘን 7-8 ልጅ ይዞ እዛ አራሳሱ ይዞ እኛ አረጋዎች አሉ ብዙ ተፈናቃይ ነው ያለን። እኛ በውጭም እኮ እዚህ እንዳልታመም ብሎ እኮ እዚህ ብራንዳውም የተኛለ።
በሰላም ስምምነቱ መሰረት እርዳታ ልናገኝ ይገባል፣ እንዲሁም መሰረታዊ አገልግሎቶች ሊከፈቱ ይገባል ሲሉ ነው ወይዘሮ ምህረት የተናገሩት።
እኛ የምንለው ሰላም ነው የምንፈልገው። አሁንም ሰላም ፈላጊ ነን። ሰላም የሚባል እኮ በሽተኛ ከታከመ የቸገረው ሰው ታግዞ ቢሆን ነው ሰላም አግኝተን የምንለው እንጂ ተኩስ ያቆመ ተብሎ ሰላም የሚባል እኮ ሰላም ተገኝቶ ሰውም ወደ ቀዬው ተመልሶ ነው እንጂ እንደዛ ሰላም ተብሎ እኔ እንደዛ አይነት ሰላም አለ ብዬ አልገምትም። ረድኤት ሲያገኝ ነው እንጂ የሕክምና ኢንተርኔት ሁሉ ስልክም ተዘግቶ አሁን እኮ ወደ ቤተሰብ ርዳን የምትሉበት ሰዓትም እኮ የለም። አግዘኝ የምትለው እኮ ሰው ያለው ሰው እኮ ከሰው እኮ ከተበድረህም እኮ ከሀብታም ትሰራለህ። ምንም ሲኖር ነው ባንክ ቤት ስኖር ነው አይደለ እንዴ? ይሄ ግን በሁሉ ታንቀን ያለ አሁን ግን የዓለም መንግስት ይሄን ነው የምለው።
ሌላው ከወረዳዋ ላዕላይ ዳዩ ከተባለ ቀበሌ ተፈናቅለው በማዕከሉ ያገኘኋቸው አቶ ሀደራ መድህን የተባሉ አሁን ቅድሚያ የሚያስፈልገን የምግብ እርዳታ ነው ብለዋል።
ማለት ረሃብ አለ፣ ጥማት አለ፣ ብርድ አለ። እዚህ በዚህ ሲሚንቶ ላይ ነው እየተኛን ያለን። በጣም አስቸጋሪ ሆነብናል ማለት ነው። ልጆች ይዘን አረጋጉች ይዘን ብዙ ችግር አለን ማለት ነው። እርዳታ የለም፣ አልተሰጠንም እስካሁን። ረሃቡን መወገድ እንዳለበት እርዳታው መምጣት አለበት። ሌላ ደግሞ ድጎማዎች መምጣት አለበት።
በትግራይ ክልል የአደጋ ስጋት አመራር ኮሚሽን የቅድመ ማስጠንቀቂያና ግብረ መልስ ዳይሬክተር አቶ ገብረ እግዚአብሔር አረጋዊ በክልሉ እንደ አዲስ በተፈጠረው ጦርነት ከ1.3 ሚሊዮን በላይ አዲስ ተፈናቃዮች አሉ ብለዋል። መኾኒ ውስጥ የሚገኙ ተፈናቃዮች ጨምሮ ሌሎችም እንዲታገዙ ለዓለም አቀፍ ተቋማት ጠይቀናል፣ መልስ እየጠበቅነን ብለዋል።
መቀለ ከተማ በከፊል ብርክዝ ወልት ማዛልት የምዘለው ናይ 131,850 ተጠቀምቱ ጥራሕ አገዘም ዕዳለ።
በመቀለ ከተማ በከፊል ለአዲስ ተፈናቃዮች እርዳታ ተሰጥቷል። በርከት ያሉ ተፈናቃዮች ነው ያሉት። ከነዚህ ለ139,850 ተጠቃሚዎች ብቻ ነው እርዳታ እየተሰጠ ያለው። የነዚህ እየተገባደደ ነው። ጥያቄው አቅርበናል። ተፈናቃዮች በርከት ያሉ ነው ያሉት። በየቤተክርስቲያኑ፣ በየትምህርት ቤቶች እንዲሁም ከማህበረሰቡ ጋር ነው ያሉት። ለነሱ የተባለ እርዳታ እስካሁን አልተላከም። እሱ ጸድቆ እርዳታ ስጧቸው የሚል መልስ ነው እየጠበቅን ያለ ነው ያሉት። ተፈናቃዮች ለጊዜው ከህዝብ እየታገዙ ነው የሚገኙት ብለዋል አቶ ገብረ እግዚአብሔር። እየገባ ካለ የምግብ እርዳታ ለምን ለተፈናቃዮቹ ቅድሚያ አይሰጥም ተብለው ተጠይቀው የመጣው እርዳታ ለሌሎች አስቸኳይ ምግብ ፈላጊዎች ነው ብለው የተፈናቃዮቹ የራሳቸው ሲመጣ ይሰጣቸዋል ብለዋል። ከሰላም ስምምነቱ በኋላ የምግብ እርዳታ መግባት መሻሻል እየታየበት ነው ብለው፣ በመድኃኒትና አልሚ ምግብ እንዲሁም ሌሎች ምግብ ነክ ያልሆኑ እቃዎች ግን አነስተኛ ነው ሲሉ ገልጸዋል። ከስምምነቱ በኋላ ከ81,000 በላይ ሜትሪክ ቶን ሰብአዊ እርዳታ ገብቷል። ከዚህ 73,000 ሜትሪክ ቶኑ ምግብ ነው ብለዋል። ከግማሽ ሚሊዮን ሊትር በላይ ነዳጅም መግባቱ ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ወደ ተከታዩ ዘገባ እንውሰዳችሁ። ወደ ደቡብ ምዕራብ ኢትዮጵያ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ዛሬ ቴፒ ከተማ ላይ ባካሄደው ጉባኤ የብሔር ብሔረሰቦች ምክር ቤት እንዲቋቋም ወስኗል። የክልሉ መንግስት ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌ የምክር ቤቱ መመስረት ለአካባቢው ማህበረሰብ የሚሰጠው ጠቀሜታ የጎላ ነው ብለዋል። የሚዛን ቴፒና የሐዋሳ ዩኒቨርሲቲ የህግ ምሁራን በበኩላቸው በአስፈላጊነቱና ያስገኛል በሚባለው ጥቅም ላይ ጥያቄን ያነሳሉ። ባለሙያዎቹ የአፈጻጸም ውስንነት ያለበት መዋቅር ነው ሲሉም ይተቻሉ። ዮናታን ዘብዲዮስ ዝርዝራለሁ።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳደር ነጋሽ ዋጌሾ የብሔረሰብ ምክር ቤት መመስረት የአካባቢውን ህብረተሰብ ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ሚናው የላቀ ነው ሲሉ ተናግሯል። የብሔረሰቦች ምክር ቤት መመስረት ማህበራዊና ሌሎች ኢኮኖሚያዊ እሴቶችን የሚያጎለብትበትን ሁኔታ ይፈጥራልም ብሏል።
እያንዳንዱ ብሔረሰብ 5 የብሔረሰብ ተወካዮች በዞን ምክር ቤታቸው በኩል ህጋዊ እውቅና አግኝቶ እንዲወከል ተደርጓል። ከዚህም በተጨማሪ ከ1 ሚሊዮን ቁጥር በላይ የሆነ የብሔረሰብ በተጨማሪ 5 ተወካዮች እንዲወከልም ተደርጓል። በአጠቃላይ የክልላችን የብሔረሰቦች ምክር ቤት በ13 ብሔረሰቦች የተወከሉ 70 የምክር ቤት አባላት ያጠቃልለ ይሆናል።
ምክር ቤቱ በዛሬ ጉባኤው አቶ መቱ አኩን በዋና አፈ ጉባኤነት፣ አቶ መሰለ ከበደን ደግሞ በምክትል አፈ ጉባኤነት በመምረጥ በሙሉ ድምፅ አጽድቋል። በሚዛን ቴፒ ዩኒቨርሲቲ የህግ መምህር የሆኑት አቶ ተግባሩ ተረፈ በአስፈላጊነት ላይ ጭምር ጥያቄ የሚቀርብበት የምክር ቤት አወቃቀር ነው ብሏል።
የህገ መንግስቱ አርቃቂ ኮሚቴ ውስጥም ነበርኩኝ። እኛ ድራስ ስናደርገው እንደውም አወተነው ነበረ። ለአንደኛው አያስፈልግም፣ ወጪ ነው የሚያስወጣው። ተቋማት መብዛታቸው ደቡብ ክልል ላይም የነበረው የብሔረሰቦች ምክር ቤት እዚህ ግባ የሚባል ስራ አልሰራም፣ ያን ያክል በጀት ኮንሱም የሚያደርግ ነገር፣ ስለዚህ አያስፈልግም የሚል ነበረ ክርክሩ። በሌላ መልኩ ደግሞ በተለይ ፖለቲከኞች ትልቁ ትኩረታቸው የህገ መንግስት ትርጉምን ጉዳይ ለፍርድ ቤት አንሰጥም የሚል አቋም አላቸው፣ ወይም ባለሙያዎች አንሰጥም የሚል አቋም አላቸው።
በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር የሆኑት ሽመልስ አሻገር በበኩላቸው
የብሔረሰቦች ምክር ቤት ማቋቋም ጠቃሚም ነው፣ የተለየ ጥቅም አለው ተብሎ አይታሰብም። ኢንፋክት ግን ጥቅሞች ምንድን ናቸው? በዋናነት አንደኛው ትልቁ ጥቅም ተብሎ የሚታሰበው የህገ መንግስት መተርጎምን ነው። ስለዚህ ህገ መንግስታዊ ክርክሮች የሚከሰቱ ከሆነ የቃላት ትርጉም ሊሆን ይችላል፣ የተለያዩ ነገሮች ከህገ መንግስት መተርጎም የሚያስፈልጉ ነገሮች ሲከሰቱ ይህ ብሔረሰቦች ምክር ቤት የመተርጎም ስልጣን አለው። ከብሔረሰቦች ምክር ቤት ጋር በተያያዥነት ደግሞ የአጣሪ ኮሚሽኑ ይቋቋመ ተብሎ ይታሰባል። እንግዲህ ሁለተኛው ትልቅ ስልጣን ተብሎ የሚታሰበው ማንነትን መወሰን ነው።
የምክር ቤቱ አባላት የሚመረጡበት መንገድ ህጋዊ አለመሆኑና ህግ ለመተርጎም የህግ እውቀት ደረጃቸውም አሳማኝ አይደለም ነው የሚሉት ረዳት ፕሮፌሰር ሽመልስ አሻግረም
ቢያንስ ይወክለኛል የሚል ማህበረሰብ አንተን ሊመርጥህ ይገባል። ትክክለኛ የሆነ የውክልና ጥያቄ ማንሳት ይቻላል። አንዱ ከባድ ችግር ነው ብዬ ማሰብ እሱ። ሁለተኛ እውነት ስፔሻላይዜሽን ኖሯቸው ነው ወይ እዛ የሚገቡት? ህገ መንግስት የመተርጎም ስልጣን በተለያዩ ሀገራት እንደሚታወቀው የህግ እውቀት ይፈልጋል። ህገ መንግስት የፖለቲካም ሰነድ ነው፣ የህግም ሰነድ ነው። እነዚህ ፖለቲካ ያውቃሉ ተብሎ ይገመታል። ህግን ግን በሚመለከት እውቀታቸው በጣም አነስተኛ ነው።
የክልሉ ብሔረሰቦች ምክር ቤት በክልሉ ህገ መንግስት ላይ የክልሉን ህገ መንግስት የመተርጎም የክልሉን የህገ መንግስት አጣሪ ጉባኤ የማደራጀት የክልሉ ብሔር ብሔረሰቦችና ህዝቦች በእኩልነትና በመፈቃቀድ ላይ የተመሰረተ አንድነትን እንዲያጠናክሩ ማድረግ የሚሉት ከተሰጡት ኃላፊነቶች ውስጥ ይጠቀሳሉ። ነገር ግን በሚዛን ቴፒ ዩኒቨርሲቲ የህግ መምህር የሆኑት አቶ ተግባሩ ተረፈ ግን እነዚህን ኃላፊነቶችን ሲወጡና የህዝብን ጥቅም ሲያስከብሩ አልተመለከትንም፣ ዳሩ ግን ዛሬ የተቋቋመው ምክር ቤት ይህንን ከግምት ማስገባት አለበት ብሏል።
ብዙም የተለየ ጥቅም የሚያስገኝ አይደለም። በኮሚሽን እንደውም ይሄ ተቋም ሳያስፈልግ አድሆክ የሆነ ኮሚቴ ወይም ሌላ ባለሙያዎች ያሉት ኮሚሽን ቢቋቋም የተሻለ ይሆን ነበረ።
ምክር ቤቱ በክልሉ ውስጥ የሚገኙ አስተዳደር እርከኖች መካከል ለሚነሱ አለመግባባቶች መፍትሄ ለመስጠት ጭምር መስራት አለበት ስሉ ተናግሯል።
የአዲሱ ክልል ህገ መንግስት አንቀጽ 65 ላይ ህገ መንግስቱን የመተርጎም መዋቅሮች መካከል፣ በዞኖች በወረዳዎች መካከል፣ በብሔረሰቦች መካከል የሚነሱ ግጭቶችን መፍትሄ መፈለግ፣ በነባሩ ክልል ላይ ይሄ ብሔረሰቦች ምክር ቤት እየሰራ ቢሆን ኖሮ ብዙ ሶሉሽኖች ይኖሩ ነበሩ። እነዚህ ግጭቶችን ማስወገድ ከተነሱም በኋላ ሶልቭ ማድረግ ይቻል ነበረ። ስለዚህ ኢፌክቲቭ አይደለም የሚል ክርክር ነው። በአንድ በኩል ኢፌክቲቭ አይደለም ማለት ግን ስራውን ስላልሰራ ይህን ተቋም አያስፈልግም ማለት ይሄ ተቋም ተቋቁሞ ስራውን እንዲሰራ ማድረግ እንጂ ተቋሙ ይወገድ ማለት ትክክለኛ ሎጂክ አይደለም የሚል ሀሳብ ነው ያለው። በተቃራኒ ይጠቅማል የሚሉ ሰዎች የሚከራከሩት ማለት ነው። ስለዚህ ተቋቁሞ በተለይ ግጭቶች ላይ መስራት፣ የማንነት ጋር ተያይዞ የሚነሱ ግጭቶችን መፍታት አለበት።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል 6 የተለያዩ ዞኖችን በስሩ ይዞ ከወራት በፊት የተመሰረተ 11ኛው ክልል ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ወደ ተከታዩ ዘገባችን ስንወስዳችሁ ደግሞ ወደ ድሬዳዋ ነው የምናመራው። የተቋረጡ ኢንዱስትሪዎች ስራ እንዲጀመሩ መሆኑ ተገለጸ ይላል አዲስ ቸኮል ያጠናቀረው ዘገባ። በተለያየ ችግር ምክንያት ስራ አቋርጠው የነበሩ ኢንዱስትሪዎች በተደረገላቸው ድጋፍ ስራ እየጀመሩ መሆኑን የኢንዱስትሪ ሚኒስቴር አስታውቋል። በሁሉም ዘርፎች ኢንዱስትሪዎችን በማስፋፋት በኢትዮጵያ ኢኮኖሚ ላይ ያለውን ድርሻ በ10 ዓመት ውስጥ በ3 እጥፍ ለማሳደግ እየሰሩ መሆናቸውን የኢንዱስትሪ ሚኒስቴር አስታውቋል። በተለያዩ ዘርፎች በኢንዱስትሪ ውስጥ የተሰማሩ ባለሀብቶች ግን የተለያዩ ችግሮች እንዳሉባቸው ገልጸዋል። ወደ ዘገባው።
ኢትዮጵያ ታምርት በሚል መርህ የ10 ዓመት እቅድ አውጥቶ እየተንቀሳቀሰ ያለው ኢንዱስትሪ ሚኒስትር እቅዱንና የእስካሁን አፈጻጸሙን በተመለከተ በድሬዳዋ ከተማ ከባለድርሻ አካላት ጋር ምክክር አድርገዋል። በዚሁ መድረክ ላይ ጥናታዊ ጽሁፍ ያቀረቡት የኢንዱስትሪ ሚኒስትሩ አማካሪ አቶ አስፋው አበበ
ከ6.8 የዘለለ አይደለም የኢኮኖሚ ድርሻ የማኑፋክቸሪንግ ኢንዱስትሪ በ10 ዓመት ውስጥ 17.2 ድርሻ እንዲኖረው ለማድረግ ነው። ይሄ እንግዲህ እየጨመረ እያደገ ይሄዳል የሚል ወጪ ምርቶችን እስከ 9 ቢሊዮን ድረስ ለማድረስ የምንችልበትን እድል ታላሚ ያደርገን የ10 ዓመት እቅድ ይዘን ነው እየሰራን ያለ ነው። የስራ እድል እንግዲህ በሚቀጥሉት 5 ዓመታት አሁን ባለፈው ዓመት እስከ 254,000 አካባቢ ነው ስራ እድል መፍጠር የተቻለው። ይሄ ቁጥር ሄዶ እስከ 5 ሚሊዮን ድረስ በ10 ዓመት ውስጥ መፍጠር አለብን ብለን ነው ታሳቢ አድርገን እየሰራ ነው ያለ ነው።
በምክክር መድረኩ ላይ የኢንዱስትሪ ክፍለ ኢኮኖሚ፣ የግብአት፣ የውጭ ምንዛሪ፣ የመለዋወጫ፣ የገበያ፣ የብድር፣ የሰለጠነ የሰው ኃይልና መሰል ችግሮች እንዳሉበት በአመራሮችና በኢንዱስትሪ ባለ ንብረቶች ተነስተዋል።
ድሬ ስቲል በ6 ቢሊዮን ብር ካፒታል ተቋቁሞ በ2020 ጃንዋሪ ላይ ነው ወደ ምርት የገባው። በአካባቢያችን ካሉ ብረት ኢንዱስትሪዎች ትልቁ ነው። ሀገራችን ባለ ሁላችንም ችግር ነው የፎሬን ከረንሲ እጥረት እና ከምርቱ ባህሪ አንጻር ምርቱ ከፍተኛ የውጭ ምንዛሪ የሚጠይቅ ጥሬ እቃን ነው የሚጠይቀው። በዛ ምክንያት ፐርፎርማንሳችን በጣም ባለፉት 2 ዓመታት ውስጥ 3.2% ብቻ ነው የሰራ ነው እና አሁን ምርት ካመረት 9ኛ ወራችን ነው። በጣም ከፍተኛ ቻሌንጅ ውስጥ ነው ያለ ነው። በአመት በየወሩ 9 ሚሊዮን ብር ኤክስፔንስ አለብን። ሰራተኞቻችንን አሳርፈን ያለነውና እንደው ይሄ ችግራችን ኮንሲደር ቢደረግና ሁሉ ለተሰቡ በአንስተኛ ወደ ዳቦ ያቀርብን የምንገኝ በተለይ በድሬዳዋ ላይ በቀበሌዎች ዙሪያ ላይ በብዙ ቦታዎች ላይ የዳቦ ስራ እየሰራን ህብረተሰቡ ተቀባይነት ያገኘን ሰዎች ነን። አሁን ላይ ግን ካለብን የትልቅ የስንዴ እጥረት ችግር የተነሳ ስራችን ተስተጓጉሎ እኛም ሰራተኞቻችንን በኋላ ጎትተን በቤታቸው በረፍት አድርገናል። ስለዚህ በእናንተ በኩል የሚደረጉልን ድጋፎች ካሉ ስንዴ የምናገኝበት የተመቻቹ ቤታዎች እንዲመቻቹልን። ምንድነው እኔ በውጭ ምንዛሬ የሚገዙ እቃዎች ብዙና የውጭ ምንዛሬው እንዲቀር ፍጠሩ። ይሄ ነገር በጣም ቀላል ነው። ከእንደዚህ ያለ ነገር ፍጠሩ ብዬ ተጽዕኖ ባደረሰባቸው ልጆቹ ምንድነው ስድስቱን በአንዴ ነው ስራ የለቀቁት። ለመፍጠር አይደለም የሄዱት፣ ስድስቱም ስራ ለመልቀቅ ነው የሄዱትና ከዩኒቨርሲቲ እንግዲህ የወሰድኳቸው የዩኒቨርሲቲ ግራጁዌት ያደረጉ ናቸው። ስለዚህ ስራ ፈጠራ ላይ በቃል እንዳልተሰራ ነው ያየሁት።
በሀገር አቀፍ ደረጃ ከ440 በላይ ኢንዱስትሪዎች በልዩ ልዩ ችግሮች ስራ አቁመው የነበሩ ሲሆን እነዚህ ኢንዱስትሪዎች ያጋጠሟቸውን ችግሮች ለመፍታት በተደረገ ርብርብ 189 ኢንዱስትሪዎች ወደ ስራ መመለሳቸው ሚኒስትሩ አቶ መላኩ አለበል አስታውቀዋል። በድሬዳዋ ደረጃም ስራ ካቆሙ 9 ኢንዱስትሪዎች መካከል 6ቱ ወደ ስራ እንዲመለሱ መደረጉን የንግድና ኢንዱስትሪ ቢሮ ምክትል ኃላፊው አቶ አብዲ ሙክታር አስታውቀዋል። በመድረኩ ከተጋበዙ የኢንዱስትሪ ባለንብረቶች የተነሱ ጥያቄዎችን በተመለከተም የድሬ ስቲል ወደ ስራ እንዲመለስ ኃላፊነት ወስዶ እየተንቀሳቀሱ መሆናቸውን ከንቲባ ከድር ጀዋር አስታውቀዋል።
ስቲል ከዘጠኝ ወር በላይ የመቆሙ ጉዳይ አብዛኛው ከ400 በላይ ሰራተኞችን እንግዲህ ኢምቢሌስ የተገነባው ፋብሪካ ያለ ስራ ሲቀመጥ በጣም ያማል። ከዛ ውጭ ደግሞ የመንግስትን ዕዳም ይኖራል ብድር የመመለስ ከዚህ አኳያ ኦልሞስት ከአህመዱም ጋርም ተነጋግረናል። እዚህ ያለው ባለፈው የተወሰነው በማዕድን ሚኒስትር እሱን አሳይመንቱን እኔ ወስጄ ያለው በአጭር ጊዜ ተረፈ ምርቶችና ሌሎች ወደ ፋብሪካው ገብቶ ስራ እንዲያገኙ የማድረግ ስራ እንዲያስቀጥሉ የማድረግ ስራ ነው የሚሰራው
እና የሰለጠነ ሰው ኃይልን በተመለከተ ለተነሱ ጥያቄዎች ደግሞ ሚኒስትሩ አቶ መላኩ ምላሽ ሰጥተዋል።
በዓለም ላይ ኢምፓየር የነበሩ ሀገራት አሉ። መጀመሪያ እስከ 1580 ድረስ ቻይና ቆየች፣ ከዛ ስፔን መጣች፣ ከዛ ኔዘርላንድ መጣች፣ ከዛ ዩኬ መጣች፣ ከዛ አሜሪካ መጣች። አሁን ቻይና ወደ ላይ ምናምን ተቆርቋለች። ሁሉም የሚከተሉት ኤዱኬሽን ላይ ነው፣ ኢኖቬሽን ላይ ነው፣ ኮምፒተንሲ ላይ ነው። ከዛ በኋላ ነው ትሬድ ሚሊተሪ ምናምን እያሉ የሚቀጥሉ። ስለዚህ ኤዱኬሽን ላይ ትኩረት ካደረግን፣ ኢኖቬሽን ላይ ትኩረት ካደረግን፣ ኮምፒቲሽን ላይ ኮምፒተንት የሆነ ኢንቫይሮንመንት መፍጠር ከቻል እነዚህን ነገሮች ልንቀይራቸው እንችላለን። እነዚህም ደግሞ ከዩኒቨርሲቲዎች ውጭ ሆነን ልናመጣቸው አንችልም እና በተለይ ከተጀመሩ ትስስሮች አኳያ እዚህ ላይ የተጀመረው ትስስር የበለጠ ማጠናከር አስፈላጊ ነው የሚል እምነት አለን። ከአንተ ጋር የተያዙትን ነገሮች እናነሳለን። አቶ ዮብ ያነሳኸው የስንዴ እጥረትን በተመለከተ ሰሞኑን ተነጋግረናል። በቂ ስንዴ አለ እንደ ሀገር። ኤክስፖርት ከምናደርገው ስንዴ ጋር በተያያዘ አንዳንድ ሲሰራ የነበረ ስራ ነው። አሁን ገበያ ላይ የተወሰነ እጥረት የታየ የሚመስለው እሱ የሚስተካከል በቀደም ማክሰኞ ዕለት ውሳኔ ስላገኘ አሁን ገበያ ላይ በበቂ ሁኔታ ታገኛላችሁ። ስለዚህ ስንዴ ለፋብሪካዎቹ የሚበቃ ስንዴ ስላለን ችግር አይሆንባችሁም።
በብድርና የውጭ ምንዛሪ ጥረት እንዲሁም በዓለም አቀፍ ተጽዕኖዎች የተነሳ ከኢንዱስትሪዎች ለሚነሱ ችግሮች በሚፈለገው ልክ ምላሽ መስጠት አለመቻሉ ሚኒስትሩ አቶ መላኩ አለበል ተናግረዋል። ይሁንና ሚኒስትሩ አጽንኦት ሰጠው የተናገሩት በተቋማት ግንባታ አስፈላጊነት ላይ ነበር። በሰው ኃይልም በገበያም በጥሬ ዕቃም ብዙ አቅሞች አሉ ያሉት አቶ መላኩ ፈጣን ምላሽ ሰጪ የመንግስት ተቋም መገንባትና በፌዴራልና በክልሎች ያሉ ተቋማትን ተቀናጅቶ እንዲሰሩ ማስቻል ለብዙ ችግሮች መፍትሄ ይሆናሉ ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ በፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እንውሰዳችሁ። ወደ ቤንሻንጉል ጉሙዝ ክልል ነው የምናልፈው። ከቤንሻንጉል ጉምዝ ክልላዊ መንግስት ጋር የሰላም ስምምነት በመፈረም ከነታጣቂዎቻቸው ወደ ክልሉ የገቡ ሸማቂ ቡድን አዛዦች ከስምምነቱ ወዲህ በክልሉ ሰላም መስፈኑን ተናግረዋል። የቤንሻንጉል ህዝቦች ነጻነት ንቅናቄ በህንን መሪ አብዱል ወሃብ መሐዲ ሰላሙ ዘላቂ እንዲሆን ለማድረግ የበኩላቸውን እንደሚወጡ ገልጸዋል። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን ሊቀመንበር ግዳይን ጉደታ በበኩላቸው በአካባቢው አሁን ሰፍናል ያሉትን ሰላም ለማስቀጠል እንደሚሰሩ ገልጸዋል። የናኮር መልካ ነው ዘገባው፣ እንደሚከተለው ይቀርባል።
አቶ አብዱል ወሃብ መሐዲ ከቤኒሻንጉል ጉሙዝ ክልላዊ መንግስት ጋር የሰላም ስምምነት ተፈራርሞ ወደ ክልሉ የተመለሰው የቤኒሻንጉል ህዝቦች ነጻነት ንቅናቄ ቤሄነን ጦር መሪ ናቸው። በታህሳስ ወር መጀመሪያ ከክልሉ መንግስት ጋር በተደረገው ስምምነት ታጣቂዎች ከህብረተሰቡ ጋር እንዲቀላቀሉ የታድሶ ስልጠና በመውሰድ ላይ መሆናቸውን ገልጸዋል። ከዚህ በኋላ በሰላምና ልማት ላይ እንደሚሰማሩ ስምምነት ላይ መደረሱን ገልጸዋል። አቶ አብዱል ወሃብ በአሁኑ ጊዜም ዘላቂ ሰላምን ለማስፈን ስላላቸው ቁርጠኝነት አብራርተዋል።
የኢትዮጵያ መሬት ሰፊ መሬት ነው። በፍቅር ይሰፋል፣ በችግር ጊዜ ግን ይጠባል። ስለዚህ እኛ ሰላም መርጠን ወደ ህዝባችን እንድንቀላቀልና ልማታችን በጋራ ሆነን እንለመዋለን። አሁን እኛ ሰላም አይተን ህዝባችን ሰላም ይወዳሉ፣ የኢትዮጵያ ህዝብ ደግሞ በሙሉ ሰላም ይወዳሉ። እኛ በሰላም መንገድ ተከታተለን በሰላም ስምምነት ላይ ደርሰን ወደ አገራችን የመለስንበት ምክንያት አገራችን አንድ ላይ ሆነን ከክልላችን እንዲለማ ነው፣ የክልላችን እንዲበለጸገን ማድረግ ነው።
የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን ሊቀመንበርና በቤኒሻንጉል ጉሙዝ ክልል የህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ኃላፊ አቶ ግራኝ ጉደታ አሁን የሰፈነውን አንጻራዊ ሰላም ለማስቀጠል እንደሚሰሩ ገልጸዋል።
ለአንዴና ለመጨረሻ ዘላቂ ሰላም ለማምጣት ከክልሉ መንግስት ጋር በቅርበት ለመስራት በጣም ወሳኝ ነው። አንዳንድ ችግሮችም ሲከሰት በጋራ ተወያይተን መፍትሄ ማፈላለግ፣ እንደገና ህዝቡ ውስጥም ገብቶ ስለ ሰላሙ እንዲዘከሩ በየጊዜ በእቅድ እየተመራ ወደ ታች እየተወረደ ከህዝቡ ጋር ማወያየት በጣም ወሳኝ ነው የሚሆነው።
ሁለቱም አመራሮች በክልሉ አንጻራዊ ሰላም በመስፈኑ ተገኙ ስላሏቸው ለውጦችም ተናግረዋል።
አሁን እኛ መሬት ላይ የወረደ ነው፣ በክልላችን በጥሩ ሁኔታ የሄደን ነው። ፌዴራል መንግስት ደግሞ እየተከታተለን ነው። ሁላችን ያየን ነው። ሰላም በቤኒሻንጉል ሰላም እየሰፈነ ነው ያለ። ሌሎች ደግሞ ሰላም ይሰፍናል እንሻላ። ጥሩ ሰላም እንዲሆንና የኛ አጀንዳዎች እንዲፈጽሙልን ተግባራዊ እያደረጉ ነው።
ህዝቡ ከህዝብ ለማገናኘት ስጋት ስለነበረ ለምሳሌ ያሶ ወረዳ ጋለሜቲ መኪና ሄደም ነበረ። አሁን በአሁኑ ሰዓት ተዘግተው የነበሩ መንገዶች እነዚህ ተከፍቶ ግንኙነት ተጀምሮ እየተገባዩ ነው። ይህ በከማሽ ሰዳል ወረዳ የሚያገናኝ የበጋ መንገድ ነው። ከዚህ ከስምምነት በኋላ በህዝብ ጉልበት ወጣቶችን አስተባብረን ከጀመርን በኋላ መንግስት ደግሞ በግራዴር እንዲጠርግ ስራ ተጀምሯል። አሁን ስራ ላይ ነው ያሉ።
በቁጥር ባይገልጹም አብዛኞቹ ታጣቂዎች በሰላማዊ መንገድ እጅ መስጠታቸውን ጠቁመው ለቀሩትም የጊዜ ገደብ መቀመጡን አስረድተዋል።
የተሰጠ የነበረ ጊዜ ያልተመለሱ ታጣቂዎችም ካሉ እስከ 2 ወር እንዲመለሱ የሚል ነበረና ስለዚህ እስካሁን ድረስ በእኛ በኩል በርካታ ታጣቂዎች ከስምምነት በኋላ ለምሳሌ ሲያስቸግረን የነበረ ጉባ ወረዳ በርካታ ታጣቂዎች ገብተዋል ወደ ከተማ። ከማሺ ደግሞ ሙሉ በሙሉ ገብተዋል። መተከልም ሰዳል ወረዳ ያለውም የተወሰነ ግለሰቦች ካልሆኑ በስተቀር ገብቶ ከህብረተሰቡ ጋር እየተቀላቀሉ ነው ያለው።
ታጣቂዎቹ የቤኒን ሰራዊት ዳድሶ ላይ ናቸው።
ምን ያህል የሚሆኑ
ቁጥሩ አልያዝኩም፣ ብዙ ናቸው። 90% ገብተዋል። የቀረ ደግሞ በዚህ ሰላም ላይ የገቡ ነው። ሀገራችን ክልላችን ነጻ ይሆናል። ምንም ውጊያ የጢት ድምፅ አይሰማም።
በመንግስት በኩል እስረኞችን ለመልቀቅ ተገብቶ የነበረው ቃል ሙሉ በሙሉ እንዳልተገበረ አቶ አብዱል ወሃብ እና አቶ ግራኝ ተናግረዋል።
2010 ጀምሮ እስከ 2011 ወዲህ የታሰረ በፖለቲካ እንዲፈቱ አንደኛ እሱ ነው።
ከ350 በላይ የሚሆን የቦይድን አባላትና ምሁራኖች እስር ቤት ነው ያሉ። እነዚህ ሰዎች መተከል ዞን እና ከማሺ ዞን አሶሳ ዞን ነው ያሉ። እስካሁን ድረስ በምህረት ይፈታሉ ሲባል የነበረ እንዲፈቱልን ብለን እስካሁን ድረስ ብናቀርብም በመንግስት በኩል ምንም እንትን የተደረገ ነገር የለም።
ቤሄንንና ጎዴን የሰላም ስምምነቱ ተግባራዊነትን ለማስተጓጎል ጥረት የሚያደርጉ ሰላምን የማይወዱ ያሏቸው ማንነታቸውን ያልገለጿቸው አካላት እንዳሉ በመጠቆም መንግስት እነዚህን እንዲቆጣጠርላቸው ማሳስበዋል። በዚህ ዙሪያ ከክልሉ ፖሊስ ኮሙኒኬሽን እና ጸጥታና ሰላም ግንባታ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። የክልሉ መንግስት ከዚህ ቀደም የሰላም ስምምነቶችን ከታጣቂ ቡድኖች ጋር ሲፈጽም የታሰሩ ሰዎች ህጉ በሚፈቅደው መሰረትና ለሰላም ሲባል ይቅርታም ተደርጎላቸው የሚፈቱ እንደሚኖሩ ገልጾ ነበር። ለታጣቂ ቡድኖቹ አባላትም ከታድሶ ስልጠና በኋላ የስራ ዕድል ለማመቻቸትና በክልሉ ሰላምና ልማት ዙሪያ በጋራ ለመስራት መግባባት ላይ መደረሱንም ጭምር መገለጹ ይታወሳል። በክልሉ ውስጥ ባለፉት 4 ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ እንደተፈናቀሉ መዘገቡ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ወደ ተከታዩ ዘገባችን ስናልፍ የማክሰኞ ምሽት ንግድና መጣኔ ሀብት ይሆናል። መጪው የገናን በዓል ምክንያት በማድረግ የአቅርቦት ክፍተት እንዳይፈጠርና ህብረተሰቡ ላልተገባ ዋጋ እንዳይጋለጥ በአዲስ አበባ ባሉ ክፍለ ከተሞች በተመረጡ 126 የእሁድ ገበያና ሌሎች በዓሉን ታሳቢ ያደረጉ የተከፈቱ ባዛሮች በዓል በመጣ ቁጥር የሚወሰዱ ጊዜያዊ እርምጃዎች እንጂ ዘላቂ መፍትሄ የሚያመጡ አይደሉም ሲሉ ባለሙያዎች ተናገሩ። ደረጀ ደስታ ይህን ጉዳይ በተመለከተ ለዛሬ ማክሰኞ ምሽት ንግድና ምጣኔ ሀብት እንደሚከተለው ይዞታል።
የፊታችን ቅዳሜ ለሚከበረው የገና በዓል መንግስት የኑሮ ውድነትን ታሳቢ በማድረግ የምርት እጥረትና የዋጋ ጭማሪ እንዳይፈጠር መዘጋጀቱን የንግድና ቀጠናዊ ትስስር ሚኒስቴር ኃላፊዎች ትናንት ለመንግስት መገናኛ ብዙሃን በሰጡት ጋዜጣዊ መግለጫ አስታውቀዋል። የፌዴራል ህብረት ስራ ኮሚሽን ከቅዳሜና እሁዱ ገበያ በተጨማሪ በአዲስ አበባ የዋጋ መረጋጋት ያመጣሉ በሚል 137 ሸማች ማህበራት የተለያዩ ምርቶችን በኤግዚቢሽን እና ባዛሮች ስላቀረቡ ህብረተሰቡ በተመጣጣኝ ዋጋ የሚፈልገውን ምርት እንዲሸምት የሚል ጥሪ አቅርበዋል። ይህ በአዲስ አበባ ገበያ በተለይም በመርካቶ ዋጋ ላይ ተጽዕኖ አሳድሮ ይሆን? በመርካቶ ሾላና ሽሮ ሜዳ አካባቢዎች በአገር ውስጥ ቱሪዝም ስራ መሰማራታቸውን የሚገልጹት አቶ ያየህራድ ተስፋዬ እንዲህ ይላሉ።
እቃ ላይ ስለ እውነት ከሆነ ከዕለት ዕለት ትንሽ የጨመር እያለ የሚታይ ነገር አለ። ምናልባት ቀነሰ ጥሩ ነው የሚባል ነገር የለም። ሁሉም አይተም ባይሆን ይቀርባል ነው እንጂ ቀነሰ የሚባል ነገር ብዙንም ያንዳንዱ አይተም ላይ አይቻል አቅምም ቀነሰ የሚለው ዋጋ ያን ያክል የሰማሁት የለኝም። ስለ እውነት ከሆነ
መንግስት በአንድ ወቅት እጅግ ሰማይ ወጥቶ የነበረውን የዘይት ዋጋ ለማረጋጋት ዘይት ገዝቶ ማስገባቱን አስታውቆ ነበር። አሁንም አለመረጋጋቱ የቀጠለ በመሆኑ የኢትዮጵያ ንግድ ስራዎች ስራ አስኪያጅ አቶ ቀጸላሸው አረጋ 43 ሚሊዮን ሊትር ዘይት ግዢ መፈጸሙን ትናንት በሰጡት መግለጫ አስታውቀዋል። ስማቸውን መግለጽ ያልፈልጉት የአዲስ አበባ ነዋሪ የተባሉትን ባዛሮች ወይም የኤግዚቢሽኖች ገና አለማየታቸውን ገልጸው አሁን ስላለው የገበያ ዋጋ ግን ይህን ብለውናል።
ያው እንዳልኩ እኔ ገበያውን አላየሁትም፣ ግን እንደዛ የሚባል ነገር ነበረ። ኤግዚቢሽኖችም ነበሩ የተዘጋጁ ኤግዚቢሽኖች፣ እኔ አልገባሁም፣ ግን አለ የሚባል ነገር አለ።
አሁን ባለው ሁኔታ እንዴት ነው እርስዎ እየተቋቋሙት ነው ገበያውን?
ምንድን ነው ዘይት ነው? ዘይት 1000 ብር ነው ያለው። ዱቄት 70 ብር ነው ያለው። ማለት የተለየ ነገር የለውም፣ የቅናሽ የለውም። ቅናሽ የሚባለው ነገር ማለት ነው
ከነበረው
አዎ፣
ባለፈው ከወጣው አልቀነሰም እንዴ?
1000 ብር ነው፣ አሁንም 1000 ብር ነው እየገዛ ነው ያለ ነው ሱቅ ላይ።
በአማራጭነት ተዘጋጅተዋል ስለተባሉት የጎዳና ላይ የድንኳን ገበያዎችና ባዛሮች አቶ ያየህራድ እንዲህ ይላሉ።
ኤግዚቢሽን በየቦታው አሁን ለምሳሌ ከተማው ላይ እንዳጠቃላይ አሉ። እንደዚህ ቴንቶች ተጥለው ቅድሚያ ከሳምንትና ሁለት ሳምንት በፊት በዓል በሚሆንበት ጊዜ ኦቪየስ ነው የተለመደ አያለው። ሎንግ ስታንዲንግ የቆየ ነገር ነው። አሁንም ቢሆንም ዛሬ እንዳጋጣሚ ሆኖ ዋናው እምብርቱ ላይ ምዕራብ ሆቴል አካባቢ ላይ አሁን አይቻለው አለ። ቴንት ነው በጣም አቅርቦት አለ። የሌዘር አቅርቦት፣ ስፓይሲዎች፣ ዶቄቶች አይነት፣ እንደገና ደግሞ የምግብ ፓውደሮች አይነት፣ ሽሮ፣ የተለያዩ ፖሬጆች ሁላሉ፣ ልብስ፣ የሀገር ውስጥም ሆነ ልብስ፣ ኮተን ፕሮዳክቶች፣ ቀሚሶች፣ ጫማ፣ ቤልት ና አለ። አይቻለው አቅርቦቱ እና ከኖርማሉ ሽያጭ ስለሆነት ከሆነ ይቀንሳል።
መንግስት አማራጭ ናቸው ባላቸው ገበያዎችና በመደበኛው ገበያ መካከል ያለውን ልዩነት እንዲገልጹልን የጠየቅናቸው አቶ ያይህራድም ተከታዩም ብለዋል።
ልዩነቱን ያን ያክል እንኳን ስራዬ ብዬ ኢንቴንሽናል አላወዳደርኩትም፣ ግን አሁን 200-300 ሊትር ቢያንስ የሚሆነውን ቺሊ ሶስ አይነት ሚጥሚጣ ወይም ድቁስ በርበሬ ነገሮችን አሁን እንደነሱ አይነት ኖርማል አሁን ሱቅ ሄደን 100 ብር ልናገኛቸው የምንችለውን 75 ብር 5 ብር ልዩነት የሚኖረው ልክ እንደዚህ አይነት ነገር ነው ያየሁት። በእርግጠኝነት ከኖርማል ሱቅ ሄደን ከምንገዛው ለውጥ አለ፣ በትሱ ለውጥ አለ።
የምጣኔ ሀብቱ ባለሙያ ፕሮፌሰር መንግስቱ ከተማ የመንግስት ውሳኔ ጊዜያዊ ፎይታን ሊሰጥ መቻሉን ይገልጻል። ይገልጻሉ።
ለአጭር ጊዜ በተወሰነ ደረጃ ገበያውን ያረጋጋል፣ አቅርቦትን ስለሚያሻሽል ማለት ነው። በተወሰነ ደረጃ በተለይ ከተሞች አካባቢ የነበረው አቅርቦት ላይ አቅርቦት መጠኑ ስለሚጨምር፣ ሁለተኛ ደግሞ ገበያውን ልናረጋጋ ይሄን እየሰራን ነው የሚለው መልእክት በራሱ ሸማቹም የሻጩም አእምሮ ላይ የሚያሳድረው የተወሰነ ተጽዕኖ ስላለ ለዚህ ለአመት ለተባለው ለአጭር ጊዜ ገበያውን ሊያረጋጋ ይችላል። ከተሞች አካባቢ
ለዘለቄታውስ ሲሉ ለጊዜው ነው ያሉት። ለዘለቄታው ምን ያህል ምንድን ነው የሚኖረው ፋይዳ ምንድን ነው የሚመስሉት?
ልክ ነው። ያው የዋጋ እንግዲህ ግሽበቱ ላይ እኛ እንደዚህ አይነቱ ግሩን ለጊዜው ለማክሰም ይሄ ኮሚቴ እየተቋቋመ የሚሰራው አይነት ያው ዘላቂ ነው ብዬ እኔ አላምንም፣ እንደ አንድ ሰው ማለት ነው። በዋናነት መሰራት ያለባቸው የዋጋ ግሽበቱን ለመቀነስ መሰራት ያለባቸው መሰራት ይኖርባቸዋል። እንዲህ ችግሩ ሲከሰት ኮሚቴ እየተዋቀረ እንዴት መቀነስ የሚል እሳት የማጥፋት አይነት መሆን ያለበት አይመስለኝም። በዋናነት ምርትን የማሳደግ ስራ በከፍተኛ ደረጃ መሰራት ይኖርበታል።
አዲስ አበባ ብቻ ነው ወይ የኢትዮጵያ ሕዝብ ብለው የሚጠይቁት የምጣኔ ሀብቱ ባለሙያው ዶክተር ፍቃዱ ገላው እቅዱን ይተቻሉ።
አዲስ አበባ ብቻ ነው ወይ ኢትዮጵያ በክፍለ ሀገራት ምን ያህል ተደርጓል? ሌሎች ከተሞች ላይ አጎራባች ከተሞች ላይ ተመሳሳይ እርምጃ ካልወሰድክ ገበያ በራሱ ጊዜ እዛ የተሻለ ዋጋ እስካለ ድረስ በተለያየ መንገድ በብላክ ማርኬት በጥቁር ገበያ ወጦ እዛ በውድ ምርት ከአዲስ አበባ ወደ ተለያዩ ቦታዎች ይነገዳል ማለት እና ይሄ አንደኛ እንደዚህ አይነት የገበያ ማረጋጋት ስራዎች ሁሉን አቀፍ መሆን አለባቸው። ሰፋ ባለ አገር አቀፍ ደረጃ ካላካሄድካቸው በአንድ ከተማ የምታደርገው ገበያ ማረጋጋት ብዙም ውጤታማ አይሆን። መንግስት ሊያቀርባቸው የሚችላቸው እንደ ስኳር አይነት ነገሮች ያጠራቀመውን የተወሰኑ ሸማቾችን ላይ አቅርቦ የተወሰነ አረጋጋሁ ሊል ይችላል። ግን ዘላቂም አይደለም። ምን ያህል ሰው ይደርሳል? ለምን ያህል ጊዜ ያረጋገዋል? ምን ያህል ዝግጅት ተደርጎበት ነው በአንድ ሳምንት ጊዜ ውስጥ ይህንን ማረጋጋት ስራ እንሰራለን?
መንግስት ይልቁንም የገበያ ማረጋጊያ መሰረታዊ መርሆችን መከተል አለበት የሚሉት ዶክተር ፍቃዱ ተከታዩን አክለዋል።
በመሰረታዊነት በዚች ሀገር ላይ ይሄንንም ሆነ ማንኛውም ገበያ ዋጋ ለማረጋጋት ዋናው መሰረታዊ መሳሪያ የገንዘብን ፍሰት ወደ ገበያ የሚረጨውን ናሽናል ባንክ ወይም ብሔራዊ ባንክ ያንን ቁጥጥር የማድረግ በመጠኑ የማድረግ ነው። መንግስትም ይሄ ኤክስፓንሽነሪ የሚሉት ፖሊሲ ዝም ብሎ ከፍተኛ ኢንቨስትመንት፣ አንዳንዱ ፋንሲ ኢንቨስትመንት ነው። እንደዚህ አይነት ኢንቨስትመንቶችን ቆጣቢ የሆነ የመንግስት ወጪ ስርዓት አሁን መንግስት መዋቅሩን ራሱ ብታይ በአንድ ወረዳ ላይ 50 ካቢኔ ያለበት ሀገር እና የመንግስት መዋቅሩ ራሱ ልጥጥ ብሎ የመንግስት ወጪ በየቦታው ኢንቨስት የሚያደርጋቸው አንዳንድ ብዙም ኢኮኖሚ ላይ ትርጉም የማያመጡ የግንባታና የኢንቨስትመንት ስራዎች በተጨማሪ መንግስት ራሱ መዋቅሩን ከአቅም በላይ ኢኮኖሚ መሸከም ከሚችለው በላይ ለጥጦታል። ያ የከፍተኛ የገንዘብ የመንግስት ወጪን የሚያሳድገው ነው። ትልቁ መሰረታዊ መፍትሄ ግን እንደኔ ገበያ መር የሆነ የመንግስት ጣልቃ ገብነት በኢኮኖሚ ላይ በማምረትም ሆነ በመቆጣጠር የመንግስት ጣልቃ ገብነት በጣም የቀነሰበት ሊበራላይዝ ብታደርግ ማርኬት በራሱ ይረጋጋል። የውጭ ምንዛሬን ለገበያ ቢተው ለተወሰነ ጊዜ እንትን ሊያደር ሾክ ሊፈጥር ይችላል። ያን ሾክ አብዞርብ የምታደርግበት ወይም ያንን መናጥ ሊፈጥር ይችላል። መጀመሪያ ላይ ያንን የሚሸከም የተወሰነ ገንዘብ ይዘህ ለገበያ ቀስ በቀስ ብትለቀው ራሱ ውጭ ገበያውና የአገር ውስጥ ገበያው ፍትጊያ ገበያን ያረጋገዋል። ተወዳዳሪዎችን መጨመር፣ ነጻ የሆነ ገበያ መፍጠር ዋጋን ያረጋጋል። ሞር ወደ መንግስት መር፣ መንግስት ተቆጣጣሪ፣ መንግስት አምራች፣ መንግስት አከፋፋይ፣ መንግስት ራሽን የሚያደርግ ባረካው ቁጥር ጥቁር ገበያም እየተፈጠረ ዋጋም ደግሞ በየጊዜው እየናረ ነው የሚሄደው።
ነዋሪዎችና ባለሙያዎቹን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ከዚህ የማክሰኞ ምሽት የንግድና ምጣኔ ሀብት መሰናዶ ሳንወጣ ወደ ናይጄሪያ እንወስዳችኋለን። በናይጄሪያ የዋጋ ግሽበት ባለፈው ህዳር ወር እንደገና ከፍ ማለቱን የሀገሪቱ የስታቲስቲክስ ቢሮ አስታወቀ። ቢሮው ያወጣው አዲሱ የሸማቾች ዋጋ ሰንጠረዥ እንደሚያሳየው በጥቅምት ወር 21.9 ከመቶ የነበረው የዋጋ ግሽበት በህዳር ወር 21.47 ከመቶ አሻቅቧል። በአሶሽትድ ፕሬስ የተጠናቀረ ዘገባ ነው። ቆንጅታዬ እንደሚከተለው ታቀርበዋለች።
የናይጄሪያ ብሔራዊ የስታቲስቲክስ ቢሮ እንደሚያስረዳው በድንገት የምግብ ዋጋ ለማሻቀቡ አንድም ለፈረንጆች ገና በዓል ሸማቹ የሚፈልገው ምግብና ሌላውም ሸቀጣሸቀጥ መብዛቱን፣ የናያራ ዋጋ ስላሽቆለቆለ ከውጭ ሸቀጥ ለማስገባት የሚጠይቀው ዋጋ መጨመሩ በምክንያትነት ተጠቅሷል። በሀገሪቱ ባለው አለመረጋጋት ምክንያት የምግብ ምርት በከፍተኛ ደረጃ መቀነሱንና ይህም የምግብ ዋጋን እንዲያሻቅብ ማድረጉንም የስታቲስቲክስ ቢሮው ጠቅሷል። የምጣኔ ሀብት ባለሙያው ኦጉንሶላ አኪንቱኔ ኢማኑኤል እንዲህ ሲሉ ነው ሁኔታውን የሚያስረዱት።
የዋጋ ግሽበቱ እየጨመረ ነው። በመሆኑም ብዙ ናይጄሪያውያን ወደ ድህነት አዘቅት እየወረዱ ነው። ይህ የሆነበት ምክንያት በየክፍለ ሀገሩ የምግብ ዋጋ በየወሩ እያሻቀበ ስለሆነ ነው። የናፍጣ ዋጋም ጨምሯል። የምግብ አቅርቦት ለሚያጓጉዙት መኪናዎች ያስፈልጓቸዋል። በአገሪቱ ዙሪያ ያለው አለመረጋጋትም የዋጋ ግሽበቱ እንዲቀጥል አድርጓል።
የመሰረታዊ የምግብ ዋጋ ማለትም እንደ ሩዝ፣ ቦሎቄ፣ ስኳር ድንች፣ አታክልትና የዶሮ ስጋ የመሳሰለው እንደ አውሮፓውያን አቆጣጠር ከ2020 ዓመተ ምህረት ሐምሌ ወር ያነሳ መጨመሩን ቀጥሏል። ብዙ ሚሊዮን የሀገሪቱ ዜጎች የዋጋ ንረቱን ለመቋቋም ተስኗቸዋል። ፕሬሸስ ሺኒዱ የሰባት ልጆች እናት ሲሆኑ በንግድ ስራ ነው የሚተዳደሩት። ቤተሰባቸውን መመገብ እያቃታቸው መሆኑን ይናገራሉ።
አንዳንድ ጊዜ እንደ እግዚአብሔር ፈቃድ በቀን ሁለቴ እንበላለን። አንዳንድ ቀን ደግሞ አንዴ ብቻ ነው የምንበላው። ወደ ማታ አራታችንን እንበላለን፣ አለዚያም ጠዋት ቁርስ ከበላን ማታ እንዲሁ እናድራለን። አንዳንድ ቀን ደግሞ የሚበላ የሚሰጠን ሰው እግዚአብሔር ይጥልልናል፣ እንበላለን።
የናይጄሪያ መንግስት በሚቀጥለውም ዓመት የዋጋ ግሽበቱ ከአስራዎቹ ቤት እንደማይወርድ፣ በአማካይ ስሌት 17.6 ከመቶ ሆኖ እንደሚቆይ ነው የተነበየው። ፕሬሸስ ቺኒዱ ለመደብራቸው የሚሆነውን ሸቀጣሸቀጥ ለመግዛት ገንዘብ እያጠራቸው መሆኑን ተናግረዋል።
ለውዝ የምሸጥበት ሱቅ አለኝ። አሁን ግን ኑሮ በጣም ስለከበደ እንደ ድሮ በጆንያ ለመግዛት አልቻልኩም። አሁን ልጆቹም እያደጉ ነው፣ ብዙ ነገር ይፈልጋሉ።
ናይጄሪያ ከአፍሪካ ሀገሮች ትልቁን ኢኮኖሚ የያዘች ሀገር ስትሆን ከዋና ዋናዎቹ የነዳጅ አምራች ሀገሮች መካከልም አንዷ ነች። ይሁን እንጂ ሙስናው፣ የጸጥታው መደፍረስ፣ የአስተዳደሩ ብልሹነት ብዙዎችን ለችግር ዳርጓል። ለአፍሪካ ሀገሮች ራሳቸውን በምግብና በተያያዥ ሸቀጣሸቀጥ መቻል በአንገብጋቢነት አስፈላጊ መሆኑ እየተነገረ ነው። የዓለም ባንክ እንዳስታወቀው በየዓመቱ የአፍሪካ ሀገሮች ከውጭ ምግብ ለማስገባት ከ43 ቢሊዮን ዶላር በላይ ያወጣሉ። ከሁለት ዓመታት በኋላ ማለት እንደ አውሮፓውያን አቆጣጠር በ2025 ወደ 110 ቢሊዮን ዶላር እንደሚያሻቅብም ተተንብየዋል። አፍሪካ የራሷን ምግብ ብታመርት ወጪዋ አብዝቶ ሊቀንስላት እንደሚችል ኢኮኖሚውን የሚከታተሉ ጠበብት ይናገራሉ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቋል። ሰዓታችንም ተጠናቋል። በነገራችን ላይ አድማጮች አርብ ምሽት ልዩ የገና ዋዜማ መሰናዶ ይኖረናል። በተለይ በሁለተኛው አጋማሽ የበዓል ገበያ ምን ይመስላል የሚሉ ጉዳዮችን የምንዳስስ ይሆናል። ለዛሬው ግን አብቅተናል። ሳስተናግዳችሁ ያመሸሁት ጽዮን ግርማ፣ ስርጭቱን ከስቱዲዮ ስታቀናብርልን የቆየችው ብርሃን ኃይሉ ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ሰላም፣ ደህና እደሩ።